ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። እንዴት ናችሁ?
እግዚአብሔር ይመስገን።
ጌታ አምላካችን ስሙ ይባረክ። አሜን። ነው ጌታ ይመስገን። አሜን። የእግዚአብሔር ቃልን እንካፈላለን። ሁለተኛ ሳሙኤል እኔ ማጠራ አድርጌ ደግሞ ከሌላው ቀኔት በተለየ መንገድ ጊዜያችንን መጠቀም ስላለብን ሁለተኛ ሳሙኤል ምዕራፍ 9 ላይ እናወጣለን። አጠር ያለ የእግዚአብሔርን ቃል እንካፈላለን። ከዛ በኋላ የጌታ እራትን ስርዓት እንወስዳለን። ከዛ ወንድማችን እንዳለን ወደ ስብሰባ ወይም ወደ ውይይታችን እንገባለን። እግዚአብሔር ስሙ ይባረክ። ምዕራፉን በሙሉ ነው የማነባው። አጭር ምዕራፍ ነው። በዳዊት ታሪክ ላይ ከሆነ ነገር አንድ ነገር ነው፣ ስለ ፍቅር ነው። ዳዊት በመጨረሻ ዘመን በእድሜው መጨረሻው ዘመን አካባቢ ካደረጋቸው ነገሮች አንድ የሚገርም ነገር ነው የምንከፋፈለው። የተጻፈው ሁሉ ለትምህርታችን ተጽፏል ይላልና በአዲስ ኪዳን በእግዚአብሔር ቃል መንፈሳዊውን ነገር አስተያይተን የእግዚአብሔር መንፈስ በሚሰጠን መረዳት እንረዳለን ማለት ነው። ጌታ ስሙ ይባረክ። ምዕራፍ 9 ሁለተኛ ሳሙኤል ላይ እንዲህ ይላል መጽሐፍ ቅዱስ። የያዛችሁ ወይም ደግሞ ሁላችሁም ይዛችኋል ብዬ እልና ክፈቱ ትላለሁ። እንዲህ ይላል ከቁጥር 1 ጀምሮ ላንብበው። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህን አለው። እርሱም እኔ ባሪያህ ነኝ አለ። ንጉሱም የእግዚአብሔር ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉሱም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባት ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁና አትፍራ፣ የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁልጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከትህ እኔ ባሪያህ ምንድን ነኝ ብሎ እጅ ነሳ። ንጉሱም የሳኦልን ባሪያ ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ፣ አንተና ልጆች ሎሌዎችህም ምድሩን እረሱለት፣ ለጌታ ልጅ እንጀራ የሆነው ዘንድ ፍሬውን አግባ፣ የጌታ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 ባሪያዎች ነበሩት። ሲባም ንጉሱን ጌታዬ ንጉሱ ባሪያውን እንዳዘዘ እንዲሁ ባሪያህ ያደርጋል አለው። ሜምፊቦስቴም ከንጉሱ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበር። ሜምፊቦስቴም ከንጉስ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበር። ሁለት እግሩም ሽባ ነበረ ይላል እግዚአብሔር ቃል። አጭር ጸሎት። አባቶ እናመሰግናለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ስም ብሩክ ይሁን። ጌታ ሆይ ዛሬም እንደ ማርያም በእግሮች ስር ቁጭ ብለን አንተ የህይወትን ቃል ትሰጣለህና ከአንተ የሚመጣውን ልንሰማ እንሆ በፊትህ አለን። ለእያንዳንዳችን ድምፅህን አሰማን። ከዚህ ቤት ድምፅህን ሳንሰማ ሁላችን እንዳንወጣ በኢየሱስ ክርስቶስ ስም እንጸልያለን። ስም ይባረክ። በኢየሱስ ክርስቶስ ስም የክፉ ስራ ሁሉ የታሰረ ይሁን፣ አሜን። እግዚአብሔር ስሙ የተባረክ ይሁን። ዳዊት በስተመጨረሻ በእድሜው በስተመጨረሻ ካደረጋቸው ነገሮች አንዱ ነው። ይሄ የሚገርም ነገር ነው። የሳኦል ዘር ኦልሞስት ጠፍቷል። መጽሐፍ ቅዱስ ሲናገር ቀደም ባሉት መጽሐፍ ቼራችሁ ስታነቡ ምን ይል ነበረ? መጽሐፍ ቅዱስ መሰላችሁ ምዕራፍ 5 ላይ ዳችሁ ስታነቡ የእስራኤል ነገድ ሁሉ ይቅርታ፣ አንዴ እዚህ ጋር በሳኦል ነገድ በሳኦል ቤትና በዳዊት ቤት ምዕራፍ 3 ነው። በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ ይላል እግዚአብሔር ቃል። ብዙ ዓመት ጦርነት ሆነ ይላል። ያው እነሱ በጦር ሜዳ ነው የሞቱት። ሳኦልና ልጁ ዮናታን። ነገር ግን በዚህ በጦርነት መካከል የሳኦል ዘር በሙሉ ኦልሞስት ሞተዋል ጠፍተዋል። ነገር ግን አንድ ወቅት ላይ ዳዊት እንደዚህ አይነት ጥያቄ ጠየቀ በዙሪያ ያሉት ከሳኦል ቤት አንድ ይቀራልን? ለምን ንጉሥ ሆይ ስለ ዮናታን ቸርነት አደርግለት ዘንድ ነው። ልገለው አይደለም ላስረው አይደለም። በቀደመው ዘመንም ቢሆን በጥንት ባሁንም ዘመን ስታስቡት የቀደመው ንጉሥ አሰራርም ሆነ ማንኛውም የመንግስት በሌላ መንግስት ሲተካ የቀደመውን የማጥፋት ባህሪ ያላቸው አይደለም እንደምታውቁ። በዚህ ዘመንም አለ በዚህ ዘመንም መንግስቱ የኃይለ ሥላሴን በቃ ሹማምንት ሁሉ መሳፍንት ሁሉ ምን አረጋ ስንቱን ጉድን ሰማ ነበር አለ። በአንድ ሌት ምን አረጋቸው ገደላቸው ሲባልን ሰማ ነበር። ለምን ተመልሰው ባለስልጣን ነው ብለው ክሌም እንዳያረጉ ችግር እንዳይሰብስበው ችግር እንዳይፈጥሩበት መንግስቱ ያለ ማረም መንግስቱን ደግሞ የጣለ መጣና የመንግስቱን ዘር ሁሉ ገደለ እስር ቤት ከተተ። እንደዛ አንዱ መንግስት በሌላ መንግስት ሲተካ የዛ አይነት ስራ ይሰራሉ። ኢትዮጵያ ብቻ ሳይሆን የተለያየ ቦታ በሳኦልና በዳዊት ቤት ብዙ ጦርነት ነው ብዙ አመት ጦርነት ነው ብዙዎች ሞቱ። አንድ ወቅት ላይ ግን ዳዊት ውስጡ መልካምን ማድረግ ተሰማው ፍቅርን ማድረግ ተሰማው። ከዮናታን ጋር የነበራቸውን ፍቅር አሰበው። ከዮናታን ጋር በፍቅር ተጣምደው ነበር ኪዳን አድርገው ነበር። ለዳዊት የሚቆም ሰው ነበር የሳኦል ልጅ ዮናታን። ለዳዊት የሚከራከር ሰው ነበር። ዳዊት የእግዚአብሔር ዓላማ እንዳለበት ያቅ ነበር። የእግዚአብሔር እቅድ ያለበት ሰው እንዳለው ያቅ ነበር። ስለ ዮናታን ቸርነትን አድርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷል አለ። ሲባ የሚባል የሳኦል ደግሞ ባሪያ ነበረ ሚል መጽሐፍ ቅዱስ ላይ አለ። ተጠቃ እሱ መጣና እሱ ሳይውቅ አገርም ተባለ ተጠራ። ሲባ አንተ ሲባ ነህ? አዎ። ከሳኦል ቤት አንድ ሰው ይቀራልን? አንድ ሰው። የሚገርም ነው። ይሄ ባሪያ የሳኦል ባሪያ ሲባ ሲናገር ምንድን ያለው ምን ብሎ ነው ያለው? ስሙን አልተናገረም አስቀድሞ። የተናገረው ምንድን ያለው? አንድ እግሩ ሽባ የሆነ ብሎ ነው ያስተዋወቀው። ሰው አለ ነው ያለው። አዎ የዮናታን ልጅ አለ አላለ። ስለ ድካሙ ነው አስቀድሞ ተናግሮ ያስተዋወቀው። ይሄ ንጉሱ ዳዊት ግን ቸርነት ሊያደርግልን የተዘጋጀው በጎ ሊያደርግልን የተዘጋጀው እግዚአብሔር ስሙ ይባረክ። አዎ ስሙ ይባረክ። ይሄ ዳዊት ፍቅር ተሰኝቶ ውስጡ ተነሳስቶ በጎ ለማድረግ ውስጡ ተቀስቅሶ የሚገርም ነው። ዳዊት ከዚህ በፊት ያለው ምዕራፍ ስትመለከቱ ደግሞ የምታዩት ለእግዚአብሔር ቤት ስለ መስራት ነው ውስጡ የተነሳሳው። እና ምን ያለው መሰላችሁ? እዚህ ጋር ሁለቱን ታላቅ ትእዛዝ እግዚአብሔር አምላክህን በሙሉ ኃይል በሙሉ ነፍስ በሙሉ ሀሳብ ውደድ ባልንጀራህ እንደ ራስህ አድርገህ ደግሞ ውደድ የሚለውን ትእዛዝ አለ። እግዚአብሔርን ከመውደዱ የተነሳ እኔ በእንዲህ በመሰለ ቤት ውስጥ ስቀመጥ የእግዚአብሔር ቤተ መቅደስ ግን እንደዚህ አይነት ድንኳን ውስጥ ነው ያለው ብሎ ለእግዚአብሔር መቅናቱን ታያለ፣ እግዚአብሔር መውደዱን ታያላችሁ። ቀጥሎ ደግሞ የምታዩት እዚህ ምዕራፍ ላይ ሰው ነው ለሰው በጎ ማድረግ ውስጡ ተነሳሳበት። ውስጡ ለእግዚአብሔር እንደተነሳሳ ለሰውም ደግሞ። ስለዚህ ዞር ብሎ ሲያይ ባላጋራዬ ሳኦል ነበር፣ ብዙ ዘመን ሲያሳድደኝ የነበረው በሱ ምክንያት ብዙ በረሃ ላይ ተሰድጃለሁ። ጠላት ምድር እንኳን እስክገባ ደርሻለሁ። ብዙ ነገር እስከ ሞትኩኝ ጠፋሁኝ ብዬ ፈርቻለሁ፣ ሰግቻለሁ። ግን ቸርነት አረጋለሁ አለ። እግዚአብሔር ስም ይባረክ። አሜን አሜን። ቸርነት አረጋለሁ ግን አለ። በእርሱ ላይ ጥላቻ ሳይሆን አሁን ከእሱ ማንም ቢገኝ ምሕረት አረጋለሁ፣ ቸርነት አረጋለሁ፣ ፍቅርን አሳያለሁ አለ። እግዚአብሔር ስም ይባረክ። ጥያቄው ለዚህ ነው ከዮናታን ወይ ከሳኦል ቤት አንድ የቀረ አለ? ከሳኦል ዘር አንድ የቀረ ወንድ ይሁን ሴት፣ ትልቅ ይሁን ትንሽ ሲባል አንድ ተገኘ። አስጠራው። ሜምፊቦስቴ ይባላል። የዮናታን ልጅ ነው። በታሪኩ በጦርነት ጊዜ ሞግዚቱ አዝላው ስትሸሽ ወድቆ ነው በሕፃንነቱ እግሩ ሽባ የሆነው። ያ ሽባነት ከዛ ጊዜ ጀምሮ ሽባ ሆኖ አደገ፣ ትልቅ ሆነ። ከዛ በኋላ እሱም ሞት ይጠብቀኛል አንድ ቀን እጠፋለሁ እያለ ነበር። ድንገት ደግሞ ተጠራ፣ በንጉሥ ዳዊት ተጠራ። ደግሞ ካለበት ከተደበቀበትም ሊሆን ይችላል ተጠራ። ሞት እየፈራ ሲመጣ ሜምፊቦስቴ አንተን አዎ አዎ ቸርነት አደርግልሃለሁ አለ። እግዚአብሔር ስሙ ይባረክ። ሃሌሉያ! እግዚአብሔር ስሙ ይባረክ። በጌታ ሥራ እኔና እናንተ ቸርነት ተደርጎልናል። በኢየሱስ ክርስቶስ ሥራ ኢየሱስ ክርስቶስ በፈጸመው እግዚአብሔር ስሙ ይባረክ። ሃሌሉያ! ሜምፊቦስቴ ደነገጠ። እንዴት እንደ ውሻ ወደ ሆነ ወደ እኔ እንዴት ትመለከታለህ አለው። ቁጥር 6 ላምብ የሳኦልም ልጅ ዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባት ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ፣ የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁልጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከትህ እኔ ባሪያህ ምንድን ነኝ ብሎ እጅ ነሳ ይላል። እግዚአብሔር አምላካችን ስሙ የተባረከ። በሞት ፍርሃት የነበረው ሰው ድንገት በንጉሥ ገበታ እንዲቀመጥ ተጠራ። አምላካችን ስሙ የተባረከ ይሁን። አሜን ነው ወይ? እኔና እናንተ በሞት ፍርሃት ውስጥ ሳለን ጌታ ምሕረትን አደረገልን፣ ቸርነትን አደረገልን። እግዚአብሔር የተመሰገነ ይሁን። ሁለት ነገር ማለት ፈልጋለሁ። እኔና እናንተ ገላትያ ምዕራፍ 5:22 ላይ ስንመለከት ምን እናገኛለን መሰላችሁ? የመንፈስ ፍሬ ተብሎ በተጻፈው ላይ ከተዘረዘሩት አንዱ ፍሬ በእኛ ላይ ቸርነት እንዲታይብን መጽሐፍ ቅዱስ ያዛል። 5:22 ላይ እንዲህ ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። የመንፈስ ፍሬ ቸርነት፣ ለሌሎች ሰዎች ቸርነት ማድረግ፣ ምንም ምላሽ ሳይጠብቁ ለሰው መልካም ማድረግ፣ ለሰው መለገስ፣ ለሰው መስጠት፣ ምላሽን ሳይጠብቁ። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔር ምን አድርጉት? አመስግኑ። እግዚአብሔር ምላሽ ጠብቆ ሳይሆን ለሰዎች ቸርነት ያደርጋል። እግዚአብሔር ይመስገን። አሜን። ለበደሉት፣ ላመፁበት፣ እልከኛ ለሆኑት እንኳን ቸርነት ያደርጋል። የመንፈስ ፍሬ ነው። በልጆቹ ላይ ያ ቸርነት ባህሪ እንዲታይብን ይፈልጋል። ዳዊት ከሜምፊቦስቴ ምንም አያገኝም፣ ምንም ነገር አያገኝም። ነገር ግን ቸርነት አደርግልህ ዘንድ ወደድኩ አለው። እግዚአብሔር ይመስገን። ስለ ዮናታን ስለ አባት ቸርነት አደርግልሃለሁ አለው። ቸርነት አደርግልሃለሁ አለው። ምላሽ ጠብቆ አይደለም። የሆነ ወቅት ላይ ደግሞ አንድ ነገር ታደርግልኛለህ ብሎ አይደለም። እኛም ሰዎች ምላሽ ባያደርጉልንም ባይሰጡንም ይሄ የአባታችን ባህሪ ነው፣ ቸር ነውና ያ ቸርነት በእኛ ህይወት ፍሬ ሆኖ እንዲታይ ይፈልጋል ጌታ። ዛፍን አይተን ቆምጣጤ ነው፣ ሙዝ ነው፣ ብርቱካን ነው እንላለን አይደለም። በእኛም ህይወት ቸርነት ሲታይ የእግዚአብሔር ልጆች ይባላል። እግዚአብሔር ስሙ ይባረክ። አሜን ነው። በቃ ምላሽ ሳትጠብቁ ቸርነታችሁ ሲገለጥ ሰዎች ያዩና የእግዚአብሔር ልጆች ናቸው። ያ ቸርነት የእግዚአብሔር ባህሪ ነው። ኢየሱስ ስሙ ይባረክ። ዘመናችን ከፊት ያለው ቸርነት የምናደርግበት ዘመን ይሁንልን። ቸርነት የምናሳይበት ዘመን ይሁንልን። በቃ ከሰዎች ስላደረጉልን ሳይሆን እነንትና ስለሆኑ ሳይሆን በቃ እነንትና ስለሆኑ ሳይሆን ዝም ብለን አምላካችን ያንን ባህሪ እንድናሳይ ስለሚፈልግ በእርሱ መልክ እንድንመላለስ ስለሚፈልግ እግዚአብሔር ሆይ እርዳኝ እያልን በእርሱ መልክ መመላለስ ስላለብን ፍሬ በእኛ እንዲታይ ስለሚፈልግ ጌታ ያንን ነገር ማድረግ አለብን። ኢየሱስ ስሙ ይባረክ። ጌታ ይረዳናል። ለዚህ ስንቀና በቃ ዳዊት የናረግ ዳዊት የናረግ ባልንጀራውን እንደ ራሱ ወደድ። ጌታ ስሙ ይባረክ። አሜን ነው። ሁለተኛ የመጨረሻ ሀሳብ ነች። እንደ ልብስ ቸርነትን እንድንለብሰው መጽሐፍ ቅዱስ ያዛል። ልብስም እንደዚሁ የሚታይ ነው። ዳዊት ቸርነት አረግ አደለ? ውጫዊ ሆኖ የሚታይ ሰውን አይታችሁ የሕክምና ባለሙያ ነው ትላላችሁ። ሰውን አይታችሁ ወታደር ነው ትላላችሁ። ልብሱን አይታችሁ ነው አናግራችሁት፣ ሹፌርነት የተማረበት ቦታ አይታችሁ የባስ ካምፓኒውን ነግሯችሁ ምናምን አይደለም። ልብሱን አይታችሁ ወይ ደግሞ ፖሊስ፣ ምድር ጦር፣ አየር ኃይል ምናምን ለይታችሁም ልታውቁ ትችላላችሁ። ልብሳቸው የተለያየ ስለሆነ ውጫዊ ስለሆነ ስለሚታይ ነው። እግዚአብሔር ስሙ ይባረክ። የከመና ባለሙያ መምንለው በዛ መልክ ነው ውጫዊ ስለሆነ። ጻፍ ቅዱሳችን ሲናገር ምን ይላል መሰላችሁ? ቆላሲያስ 3:12 ላይ ስትሄዱ ያንን ነው የምታዩት። ቆላሲያስ 3:12 ላይ ዳሽ ተመለከቱ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምህረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ምን በሉ ልበሱ። እነዚህ የልብስ አይነቶች ናቸው ማለት ነው። እኛ ያው በሰው አሰራር ሸሚዝ፣ ኮት፣ ከነቴራ፣ ሱሬ ምናምን እንደምንል ማለት ነው። አንዱ ቸርነት የሚባል ልብስ አለ። እግዚአብሔር ስሙ ይባረክ። መንፈሳዊ ልብስ ነው እና የቸርነት የሚባል ሰው ላይ ይታያል ይታያል። በቃ የለበስ ነው። ነጭ ለብሷል፣ ጥቁር ለብሷል እንደምንለው ሰውን አይተን እንደዚህ ጥቁር ለብሷል፣ ኮት አድርጓል፣ ሹራብ አድርጓል እንደምንለው ሰውን ይሄ ቸርነት ይታያል ሰው ላይ በቃ ይታያል። እግዚአብሔር ስሙ ይባረክ። አሜን ነው ወይ? ሃሌሉያ። ስለዚህ ከፊታችን ያለውን ዘመን እንደዚሁ ቸርነት መልበስ ይሆንልን።
አሜን።
ቸርነት መልበስ።
አሜን።
ዳዊት በዙሪያው ያሉት አብራውት ያሉት ሰዎች ከሳኦል የቀረ ሲል ሊገድል ነው ብሎ የሚያስቡ ይመስለኛል። ሁሉም ሊያጠፋ ነው የቀረ መስሎት ሰው ብሎ የሚያስቡ ይመስለኛል። የተለየ ባህሪ ታሳያላችሁ። እግዚአብሔር ስሙ ይባረክ። የተለየ በቃ አካባቢው የማያስበውን ሐሳብ የማያደርገውን ነገር የማይሆነውን ነገር እንሆናለን። በእግዚአብሔር መልክ ስንመላለስ አካባቢው ሌላ ኑሮ ሲኖር እኛ የእግዚአብሔር መልክ ይዘን ስንመላለስ በትውልዱ መካከል እግዚአብሔር ስሙ ይባረክ ይታያል። በቃ ብርሃን ነውና ይታያል፣ ተገልጦ ይታያል። በቸርነት ስትመላለሱ በስራ ቦታችሁ በቤተ ዘመዶቻችሁ መካከል በቸርነት ስትመላለሱ እግዚአብሔር የተመሰገነው በከተማው በዛ መካከል ስትመላለሱ ይታያል ይታያል። በቃ ከሰው ምንም ሳትጠብቁ ምላሽ ሳትጠብቁ ቢያረግላችሁ ባያረግላችሁ ቢያመሰግናችሁ ባያመሰግናችሁ የእግዚአብሔር ባህሪ ስለሆነ እሱን ትሰጣላችሁ ለሰው። ሳትጠብቁ ትለግሳላችሁ፣ ሳትጠብቁ ትዕግስት ታሳያላችሁ፣ ሳትጠብቁ ጊዜያችሁን ትሰጣላችሁ፣ ሳትጠብቁ ጉልበታችሁን ትሰጣላችሁ፣ ሳትጠብቁ ምላሽ ማለት ነው። እግዚአብሔር የተመሰገነ ይሁን። ከዳዊት የምንማረው ባጭሩ ይሄ ነው። ቸርነት አደርግለት ዘንድ ከሳኦል ቤተሰብ ከሳኦል ዘር የቀረ አንድ ሰው አለን? አንድ ሰው አለን? ለዛ ሰው ቸርነት አደርግለታለሁ ነው። ጌታ ይመስገን። በዘመናችን በቀረው ዘመናችን በዚች ምድር ላይ ስንመላለስ በየትም ቦታ ቢያስቀምጠን ጌታ እግዚአብሔር ስሙ ይባረክ ቸርነትን እያደረግን መመላለስ ይሁንልን። አሜን ነው። ምድሪቷ እንዲህ አይነቱን ትፈልጋለች። እናንተ የዓለም ምንድናችሁ አለ? እናንተ የዓለም ብርሃን ናችሁ አለ። ጌታ ይመስገን። ወደ ጌታ አራት ስርዓት እንሄዳለን። ሃሌሉያ። የጌታ አምላካችን ስም ብሩክ ይሁን። አንደኛ ቆሮንቶስ ምዕራፍ 11 ላይ እናወጣና ወደ ስርዓቱ ከመሄዳችን በፊት ሁሌ እንደምናደርገው ቃሉን እናነብና እንጸልያለን። የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ጀምሮ ላንብበው። ለእናንተ ደግሞ አሳልፎ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ሳይገባ ወይም ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታን ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው ወይም ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን አልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮንን በጌታ እንገሰጻለን ይላል እግዚአብሔር አምላካችን ስሙ የተባረከ ይሁን። ስለዚህ ራሳችንን እንመረምራለን ያለንበትን የህይወት ሁኔታን መረምራለን ከዛን ፈትናለን ከጌታ መንፈስ ቅዱስ ጋር ተማክረን ይሄን ስርዓት እንወስዳለን። ያው ሁሉ ጊዜ እንደምንል ይሄ ስርዓት የእግዚአብሔር ስርዓት ነው። በመድር ስካለን ድረስ ወደ እርሱ እስክንሄድ ወይም እሱ እስኪመጣ ድረስ የምንፈጽመው ስርዓት ነው። አድርጉት ለመታሰቢያ አድርጉት ብሎ የሰጠን ስርዓት ነው። ስለዚህ በጥንቃቄ የሰው ስርዓት ሳይሆን የእግዚአብሔር ስርዓት ስለሆነ በአክብሮት በመረዳት የምናደርገውን ነገር በማወቅ በማስተዋል የምንወስደው ስርዓት ነው። ደስ ይያለን ግን ልንወስደው የሚገባን የሞተልን ጌታን የምናስብበት ነው። ሞትን ድል አድርጎ የተነሳውን ጌታን የምናስብበት ስርዓት ነው። በርሱ ሞትና ትንሣኤ ድል አድራጊዎች ሆነናልና ሞትን አሸንፈናልና የእግዚአብሔር ልጆች ሆነናልና ከሞት ወደ ህይወት ተሻግረናልና ደስ ይያለን ግን እንመጣለን። ግን ያከበርነው በግድየለሽነት ሳይሆን ህይወታችን በዘፈቀደ ተገቢ ባልሆነ ሁኔታ ውስጥ አሳልፎ ከርሞ መጥቶ የሚወስደው ነገር ሳይሆን በጥንቃቄ እርሱን ይሄ ያከበረንን ጌታ በማክበር ማለት ነው። እርሱ የሰራውን የሰጠንን ስርዓት በማክበር ነው የምንወስደው። ጌታ ስሙ ይባረክ። ስለዚህ ከወንድሞቻችን ጋር አብረን እንጸልያለን። ሽማግሌዎች ወደዚህ ተመጡና እንጸልያለን። ከዛ በኋላ ሁላችን በጸሎት መንፈስ እንሆናለን። ወንድሞች በጸሎት ይመሩናል።